መርሃ ግብሩ ለአንድ ዓመት ያህል ዘግይቷል። ኮቪድ አሁንም ጥላውን በማጥላቱ ውድድሩ የሚካሄደው ተመልካች በሌለበት የመወዳደሪያ ስፍራዎች ነው። የተለመደው ሁካታ፣ ደስታ፣ ፈንጠዝያ፣ የስቴዲየሞችና የጎዳናዎች የድምፅ ማዕበልና ከፍ ያለው ክብር አሁን የሉም። አሁን ርቀትን መጠበቅ፣ አካላዊ ንክኪን መቀነስ፣ ከልምምድ ወደ ማረፊያ፣ ከማረፊያም ወደ ውድድር ስፍራ ብቻ ነው ያለው። በየቀኑ የኮቪድ-19 ምርመራ ይደረጋል። በየቀኑ በኮቪድ የተያዙ ስፖርተኞች ቁጥር ማሻቀቡ ሪፖርት ይቀርባል። ሁሉም በራሱ ዓለም ብቻ ይነግዷል። ከተማዋ ሰው ያለባት፣ ሰው የናፈቃት ሆናለች። ነገሩ ሁሉ ኦሎምፒክ አይመስልም፣ ነገር ግን ውድድር አለ። ቶኪዮ ኦሎምፒክ ከአዲስ አበባ እስከ ቶኪዮ። ሰላም ጤና ይስጥልን የኤስቢኤስ ሬዲዮ አድማጮች፣ ዛሬ ከአዲስ አበባ እስከ ቶኪዮ እንበራለን። ከ25,000 ጫማ ከፍታ በላይ በኤስቢኤስ ሬዲዮ የአየር ሞገድ ቀልብ ርቆት ቀልብ ያስራቀንን ኦሎምፒክ እንዳስሳለን። ዛሬ እንደተለመደው ድላና በስራችሁም፣ ዛሬ የኢትዮጵያ ባንዲራ ከፍ ብሎ መውለብለቡን አናወጋችሁም። ዛሬ ከከፍታችን ይልቅ ዝቅታችን ላይ አብረን እንበራለን። የኢትዮጵያ አትሌቲክስ ፌዴሬሽንና የኢትዮጵያ ኦሎምፒክ ኮሚቴ ውዝግብን ከአዲስ አበባ እስከ ቶኪዮ ድረስ እንቃኛለን። አብራችሁን ቆዩ። ጃፓንና ቶኪዮ በኢትዮጵያ ልብ ውስጥ ትልቅ ስፍራ አላቸው። አትሌቲክስና ኢትዮጵያውያን ስማቸው በወርቅ ቀለም ከተጻፉባቸው፣ እነ ሻምበል አበበ ቢቂላ ከነገሱባቸው ሀገራት መካከል ጃፓን፣ ከጃፓንም ቶኪዮ ቀዳሚዎቹ ናቸው። ኦሎምፒክ ሲነሳ ማራቶን፣ ማራቶንም ሲነሳ ኢትዮጵያ በቶኪዮ ሰማይ ላይ ዘመን የማይሽረው ዝናን ጽፈዋል። ይህ ዝና በቀላሉ የተገኘ አይደለም። ብዙ ላብና ጉልበት ፈሶበታል። ጃፓናውያን አሁን ድረስ ያንን ክብርና ውጤት በታሪካቸው ደጋግመው ያነሱታል። ዳግም ቶኪዮና ኦሎምፒክ ኢትዮጵያውያንና ጃፓናውያን ሲገናኙ ግን በዚህ የክብር ልቀት ልክ አልነበረም። ብዙ ፍዘቶች ውስጥ ሆኖ ብዙ አነጋጋሪ ክስተቶችን ይዞ በመደረግና ባለመደረግ ንትርክ ውስጥ እንግዶቹን ያስተናገደው ኦሎምፒክ ለኢትዮጵያውያን ከዚያ ከፍ ካለው የሰማይ ላይ ማማ ቁልቁል ፈጥፍጦን ከክብራችን በታች አንገታችንን የምንደፋበትን መክፈቻ አሳይቶናል። ከሐዋሳ እስከ አዲስ አበባ የዘለቀው የኮሎኔል ደራርቱ ቱሉና የዶክተር አሸብር ወልደ ጊዮርጊስ ንትርክ ሸገርን ተሻግሮ ቶኪዮ ድረስ ቀጥሏል። በሁለቱ ግለሰቦች የረዘመ ንትርክና ከሀገርና ሕዝብ ይልቅ ግላዊ ፍቅር በልጦ ኢትዮጵያ ተወካይ የሌላት ብኩን ሀገር አድርጓታል። ከ110 ሚሊዮን ሕዝብ በላይ የወከሉት ሁለቱ የአትሌቲክሱ ተወካዮች አንተ ትብስ አንቺ ከመባባል ይልቅ አንዱ በአንዱ ላይ ነጥብ ማስቆጠረን አስቀድመው የኦሎምፒኩ መክፈቻ እንደው ከሚቀር በሚል ጃኬት ተውሰው በገቡ ተወካይና አንድ አትሌት ብቻ ኢትዮጵያ እንደ ሀገር እንድትወከል አድርጓታል። ይህም ኢትዮጵያውያንን ርር ትክን አድርጓቸዋል። በዚህም ብቻ ሳያበቃ መንግስት አንድ እርምጃ እንዲወስድም እየጠየቁ ይገኛሉ። ዶክተር አሸብር ወልደ ጊዮርጊስ የኢትዮጵያ እግር ኳስ ፌዴሬሽን፣ የኢትዮጵያ ቅርጫት ኳስ ፌዴሬሽን፣ አሁን ደግሞ በኢትዮጵያ ኦሎምፒክ ኮሚቴ ውስጥ ውዝግብ ላይ ናቸው። በታሪክ ለመጀመሪያ ጊዜም ብሔራዊ ጣቢያችን የቀድሞ ኢቲቪ የአሁኑ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ ያልተሳተፈበት ኦሎምፒክ እንዲካሄድ የሆነውም በእኚሁ ግለሰብ ተራ ቁርሾ ምክንያት ነው ይባላል። ሰውየውን ፈላጅ ቆራጭና አድራጊና ፈጣሪ ናቸው ሲሉ ብዙዎች ይከሷቸዋል። የኢትዮጵያ አትሌቲክስ ፌዴሬሽንን ሻለቃ አትሌት ኃይለ ገብረስላሴ ከ2009 ዓ.ም እስከ ህዳር 2011 ፕሬዚዳንት ሆኖ ፌዴሬሽኑን መርቷል። ከህዳር 2011 ጀምሮ ኮሎኔል አትሌት ደራርቱ ቱሉ ፕሬዚዳንት ሆና እየመራችው ትገኛለች። እስካሁን እንግዲህ ወደ 12 የሚደርሱ አማተር አገልጋዮችን አፈራርቋል ማለት ነው። በዚህ ልክ ግን የኢትዮጵያ አትሌቲክስ ፌዴሬሽን ስሙ ከፍም ዝቅም ብሎ አያውቅም። አሁን የኚህ ሰው ቀጣይ አጀንዳም ደራርቱ ቱሉ ሆናለች እየተባለ ነው። በኢትዮጵያ አትሌቲክስ ውስጥ ከሲድኒ እስከ ቶኪዮ ሙያዊ አገልግሎት የሰጠች ቢሆንም ሳቂታዋ የኦሎምፒክ ባለድል አሁን አልቃሻ ከሆነች ዋላ ደር ብላለች። የነገሩ ቁርሾ፣ የጠቡ መነሻና መድረሻ ሐዋሳ ከተማ ነው። የኢትዮጵያ ኦሎምፒክ ኮሚቴ ጠቅላላ ጉባኤውን ሲያደርግ አትሌቲክስ ፌዴሬሽኑን ወክላ በስብሰባው ላይ ለመካፈል ሐዋሳ ከተማ ብትደርስም ዶክተሩ በወሰኑት ውሳኔ ደራርቱ ቱሉ በጉባኤው ላይ እንዳትሳተፍ ትከለከላለች። እንግዲህ ነገሮች ሁሉ እዚህ ላይ ይጀምራሉ። እንደ ቀላል የተጀመረው ውዝግብም በዚህ ብቻ አላበቃም። ነገሩ ከቃላት ምልልስም አልፎ በብዙ ጉዳዮች ተካሮ አትሌቶችን ሰልፍ እስከ ማስወጣት፣ የፌዴራል መንግስት ከፍተኛ ባለስልጣናትን ለሽምግልና እስከ ማስቀመጥ ቢደርስም መፍትሄ ግን አልተበጀለትም። ነገሩ ሲካረር፣ ነገሩ ሲሳብ መፍትሄ አልባ ሆኖ አንተ ትብስ አንቺ ትብስ መባባሉ በሌላ ተተክቶ ከኦሎምፒክ ኮሚቴው ጋር ያለው ልዩነት እየሰፋ መጣ። የኢትዮጵያ አትሌቲክስ ፌዴሬሽን የሚያቀርባቸውን አብዛኛዎቹን ሀሳቦች የኢትዮጵያ ኦሎምፒክ ኮሚቴ ውድቅ ያደርጋቸዋል። ምክንያቱም አንድና አንድ ነው፣ ዶክተሩና ደራርቱ ያላቸው አለመግባባት። ይኸው ቶኪዮ ድረስ አለመግባባታቸው ዘለቀ። ዶክተር አሸብርን ደራርቱ አምባገነን ብላ ብትከሳቸውም ዶክተሩ ደግሞ በፈንታቸው ተረኝነትንና የጎሳ ፖለቲካ ጥልፍልፎሽን ለጸባቸው መንስኤ፣ ለሐሳባቸው ማሰሪያ ያደርጋሉ። ተረኝነት ሁሉንም የስፖርት ዘርፎች ተቆጣጥሯል፣ ደራርቱም የዚህ ውጤት ነች ይላሉ ዶክተር አሸብር ወልደ ጊዮርጊስ። ለዚህ ሐሳባቸው ማሰሪያም ፌዴሬሽኖችን የሚመሩ አማተሮች ቢያንስ የመጀመሪያ ዲግሪ ሊኖራቸው ግድ ነው ሲሉ በጠቅላላ ጉባኤ በማስወሰን ደራርቱንና ሌሎች አትሌቶችን ከጨዋታ ለማስወጣት የሄዱበት ርቀት ጥሩ ማሳያ ተደርጎ ይወሰዳል። ነገሩ ባይሰምርላቸውም ቶኪዮ የሆነውም የዚህ ቀጣይ ክፍል ነው። ከቶኪዮ አንድ ደረጃ ወደ ኋላ እንመልሳችሁ። ለቶኪዮ ውድድር አትሌቶች ይፋ በተደረጉበት እነማን በየትኛው ርቀት እንደሚወዳደሩ በተነገረበት ሰዓት ላይ አንድ ጉምቱ ኢትዮጵያዊ አትሌት ሀገሬን በማራቶን እወክላለሁ መወከልም ይገባኛል ብሎ ተነሳ፣ አትሌት ቀነኒሳ በቀለ። ይህንን ሐሳቡን የኢትዮጵያ አትሌቲክስ ፌዴሬሽን ደገፈለት። የኢትዮጵያ ኦሎምፒክ ኮሚቴ ግን ምን ሲደረግ ሲል ሐሳቡን አጣጣለ። በምክንያትነትም ለኦሎምፒክ ሚኒማ ማሟያ ማድረግ የሚገባቸውን ውድድሮች ማድረግ በሚገባቸው ቦታዎችና የጊዜ ሰሌዳ ውስጥ አላከናወነም አለ። ቀነኒሳ በቀለ ጋዜጣዊ መግለጫ ሰጠ። በጋዜጣዊ መግለጫውም ላይ ኢትዮጵያም ኦሎምፒክም ዓለምን የሚፈልገውን ውጤት ሁሉ በእኔ እጅን ያለው ሀገሬን መወከል አለብኝ አለ። ይህ ነገር ነገሮቹን እያካረረ እያባባሰ ዳግም ወደ ጸብ ውስጥ ይከታቸው ጀመረ። እንዲህ እያለ ቀጠለ። ቀነኒሳ በቀለ ወደ አትሌቶቹ ዞረ። አትሌቶቹን የኢትዮጵያ አትሌቲክስ ፌዴሬሽን ከአንድ ሆቴል አስወጥቶ ወደ ሌላ ቦታ ወሰዳቸው። የዚህ ኃላፊነቱ የኔ ነውና የኢትዮጵያ ኦሎምፒክ ኮሚቴን ስራ የኢትዮጵያ አትሌቲክስ ፌዴሬሽን ስለምን ይሰራል ብሎ የኢትዮጵያ ኦሎምፒክ ኮሚቴ ጥያቄ አነሳ። የኢትዮጵያ አትሌቲክስ ፌዴሬሽን የምሰራው ስራ ላይ ጣልቃ እየገባብኝ ነው፣ የኦሎምፒክ ዝግጅት ሙሉ የኔ ነው ሲል ሆቴሉን ዳግም የማስተዳደር ኃላፊነቱን ወሰደ። አትሌቶቹ በሁለቱ ፌዴሬሽኖች ውዝግቦች ውስጥ ሆነው ምን ማከናወን እንዳለባቸው እንኳን ሳያውቁ ቶኪዮ ኦሎምፒክ ደረሰ። በዚህ ብቻ አላበቃም። ምንም ዝግጅት ሳይከናወን፣ ምንም መርሃ ግብር ሳይነደፍ ኢትዮጵያ ራሷን እንደ ሀገር፣ ኢትዮጵያውያን ራሳቸውን እንደ ሕዝብ ሳይሸጡ የመክፈቻ ውድድሩ ደረሰ። ባሳለፍነው ቅዳሜ ሙሉ መገናኛ ብዙሃኑ ተቆጥቶ ዋለ። ሁሉ መልእክት ማስተላለፍ በሚችልበት እድል ሁሉ በቶኪዮ ኦሎምፒክ የሆነውን አወገዘ። አለፍ ሲልም በተለይም ዶክተር አሸብር ከቶኪዮ ሲመለሱ ስልጣናቸውን መልቀቅ አለባቸው ተባለ። መንግስትም በእንዝላልነቱና ቸልተኝነቱ በህዝብ ዘንድ ክፉኛ ተተቸ። የመክፈቻ ስነ ስርዓቱን በቀጥታ ሲያስተላልፍ የነበረው ግብፃዊው ጋዜጠኛ ስላቅም በክፉ አነጋገረ። የኢትዮጵያ አትሌቲክስ ፌዴሬሽንም በስራ አስፈጻሚው አማካኝነት ሰኞ ዕለት ከሰዓት በኋላ ጋዜጣዊ መግለጫ ወጣ። የኢትዮጵያ ህዝብና መንግስት ይወቅልኝ ያላቸውን ባለ ስድስት ነጥብ አቋሞቹን ይፋ አደረገ። ከነዚህ ውስጥም የሚከተሉት ይገኙባቸዋል።
በቦታው እንዳይገኙ የተሰጣቸው የመግቢያ ካርድ ትክክል ያልሆነ በከለር ተለይቶ መግባት ያለባቸው በዚህ ከለር ወደ ኦሎምፒክ ሜዳው ማለትም ወደ ስቴዲየሙ መግባት ያለባቸው ደግሞ በዚህ ካርድ ተብሎ የተለዩ ናቸው። ትራንስፖርት አልተዘጋጀላቸው 38 ኪሎ ሜትር ከከተማው ወስደው ተቀምጠዋል። ኢንፎርሜሽን አልተሰጣቸው። በራሳቸው ትራንስፖርት ተሯሩጠው ሲመጡ ባስ ነው መዘጋጀት ያለበት እኛ ኢንፎርሜሽን ለመሰጠን ማለት ነው። ራሱ አልተዘጋጀም። በራሳቸው ትራንስፖርት ስቴዲየሙ ድረስ ሲመጡ ግን የያዛችሁት ካምፕ ትክክለኛ ስላልሆነ መግባት አትችሉም ተብሎ ኢትዮጵያን መካከል ታላቅ ለሆነው ያገር በሁለት ሰውና በአንድ ሰው የፌዴሬሽኑ በማናቃቸው ማለት ነው ሰዎች ባንዲራው ተብለብቦ ያ ሁሉ ሰው ወደ ደጅ ሲቀር እጅግ በጣም እኛን አንገቶችንን አስረድቶናል፣ አሳቆናል፣ አሳፍሮናል። ይሄ ደግሞ ከአትሌቲክስ ፌዴሬሽኑ የስራ ድክመት ወይም ዝግጅቱ ላይ አለመገኘት ሳይሆን እዛ አካባቢ በተደረገ ችግር ምክንያት እንዲሆን እንደሆነ እንዲታወቅልን ስለሚፈልጉ አመሰግናለሁ።
ያም ሆኖ አንዱ ባንዱ ሲስቅ ጀምበር ጥልቅ እንዲሉ አሁንም በቶኪዮ ሁለቱን የአትሌቲክስ ተወካዮች ለማስማማት ሙከራዎች ተደርገው እንዳልተሳኩ መረጃዎች እየወጡ ነው። ነጥብ ማስቆጠር ላይ ብቻ ባተኮረው ንትርክም አንዱ አንዱ ላይ ከመላከክ አልፎ ኃላፊነትን ለመውሰድ አልደፈሩም። ዶክተር አሸብር ወልደ ጊዮርጊስ ጉዳዩን አስመልክተው ታዲያ ሳዲስ ከተባለ የሬዲዮ ፕሮግራም ጋር ባደረጉት ቆይታ የሚከተለውን ተናገሩ።
በተፈጠረው ነገር እኔ ማዝኛለሁ። ለኢትዮጵያ የተሰጠው ካርድ 6 ብቻ ነው። 6ቱ ለአሜሪካም 6 ነው፣ ለኢትዮጵያም 6 ነው። የተሰጠው በሙሉ ለነደራርቱ ነው የተሰጠው። ለዶክተር በዛብህ፣ ለደራርቱ፣ ለራኔ፣ ለስድስት አትሌት፣ ለስድስት ኦፊሻልስ ነው የተሰጠው። እና ለነሱ ሰጠን። አጋጣሚ እነሱ ወደ ኋላ ቀሩ። እነሱ ወደ ኋላ ቀሩ። የቀደሙት ሰዎች ባንዲራውን ይዘው ወጡ። እንደውም እግዚአብሔር ይስጣቸው እነሱ ቀድመው ይዘው ባይወጡ ችግር ነበረ። እና ከዚህ አኳያ ቁጥሩ አንሷል። አትሌት ብቻ ነው ደግሞ በነፃነት መግባት የምችለው። የኢትዮጵያ አትሌቶች አልመጡም። አራት ብቻ ናቸው የመጡት። ከአራቱ ሁለቱ የእንትን ናቸው፣ የሳይክሊንግ ናቸው። ወደ 100 ምናምን ኪሎ ሜትር ከአዲስ አበባ ርቀው ማን ነው ከቶኪዮ ርቀው ነው ያሉት። ነገ ውድድር አለባቸው። እነሱ መሳተፍ አይችሉም። እንደምታውቀው የኢትዮጵያ ሕዝብ እንደሚያውቀው የእኛ በሙሉ መካከለኛና ረጅም ርቀት ሯጮች ናቸው። እነሱ ኢትዮጵያ ውስጥ ነው የቀሩት። አልመጡም ገና ፐርፎርማንሳቸው እንዳይወርድ ተብሎ አልመጡም። ለዚህ ማዘን ካለብን በእኛ ኦፊሻሎች በራሳችን እንጂ የምታዘን ነገር የለም። የቀሩት በምን ምክንያት እንደሆነ እኛም በጣም ሾክድ ነው የሆነው።
ደራርቱ ቱሉም ከዚሁ የሬዲዮ ፕሮግራም ጋር ባደረገችው ቆይታ በፈንታዋ ይህንን አለች።
እንትን አላረጉም። እዛ ጋር በባስመር ነበረብን። ያ ሆቴል ነው ያለ ነው። ያው ሰልፍ የሚሄዱት ሰዎች በባስ ከቪሌጅ አንድ ለመሄድ ነው ስለነበረባቸው እዛ ጋር አልነገሩንም። እዛ ነው ያሉ። እኛ እዛ ሄድን። እዛ ስንሄድ እነሱ በዛ ጋር እንትን አሉ። በሌላ በር ተገባ እና እኛ ሳንገባ ቀረን ማለት ነው። ተከለከልን እንዳንገባ። ምክንያቱም ለችግር ምሽኖች ተናግረዋል። በስብሰባ በተለያዩ ስብሰባ ተናግረዋል። ማንኛውም ሰው የሚሰለፍ ሰው ከቪሌጅ በባስ መሄድ እንዳለበት ተነግሯል አሉ። እኛ ደግሞ ከሆቴል ሆቴል ያሳረፉንና ከሆቴል እኛ በሌላ መኪና ነበር ነው መግባባት ስም ተብለን ተከለከልን ማለት ነው። እና በጣም እንግዲህ ያዝነናል። እኔ በስፔሻሊ እንግዲህ አሁን እንደምታውቀው ትምህርቶቻችን ገና አልተነሱም። ነገ በ24 እና በ27 ነው የምነሱት። ለዚህ እንግዲህ የለንም። ይህምን ማናረግ ማንችል በሆኑ አልመጣም ነበርና ሴትዮዋ እንትና አበላሸችው። እንግዲህ እዚህ ጋር አላቅም እንግዲህ እንዴት እንደሆነ።
በዚህ ንትርክ ውስጥ ታዲያ የኢትዮጵያ ኦሎምፒክ ኮሚቴ በማግስቱ በገጹ ላይ ይቅርታ ጠየቀ። ሁኔታው ግን አሁንም ተስፋ ሰጪ አይመስልም። በቶኪዮ 2020 ኦሎምፒክ ላይ በአትሌቲክስ ሀገራችንን የሚወክሉ በርካታ አትሌቶች ወደ ቦታቸው እየሄዱ ነው። የኢትዮጵያ አትሌቲክስ ፌዴሬሽን የኮቪድ ፕሮቶኮልን በተመለከተ አሁንም ስጋት አለኝ ብሏል። ሰኞ ከሰዓት በኋላ በሰጠው መግለጫ ላይ ስጋቱንም እንዲህ ሲል ይጠቅሳል። የኮቪድ ጉዳይ ማንንም አስተማማኝ እያደረገ አይደለም። ኮቪድ አንድ አትሌት ላይ ቢገኝ ኢትዮጵያ ተተኪ አትሌት የላትም። በአትሌቶች ቦታ ስማቸው የማይታወቅ ግብራቸው የማይለካ 30 የሚሆኑ ኢትዮጵያውያን ከኦሎምፒክ ልዑካን ቡድኑ ጋር አብረው ተጉዟል ብሏል። የስፖርት ኮሚሽን ኮሚሽነሩንና ሌሎች ባለስልጣናትን ጨምሮ በኦሎምፒኩ ላይ ፋይዳ የሌላቸው ኢትዮጵያውያን ሙሉ ወጫቸው ተችሎ በኦሎምፒኩ ሰበብ ወደ ኪሳቸው $3,500 ያስገባሉ ተብሏል። ነገር ግን የስፖርት ኮሚሽንን ጨምሮ የትኛውም ጉዳዩ የሚመለከተው የመንግስት አካል እስካሁን ምንም አላለም። ከ150 ሚሊዮን ብር በላይ ወጪ የተደረገበትና የውጪውን ያህል በቂ ትኩረትና ዝግጅት ያልተደረገበት ኢትዮጵያም ራሷን እንደ ሀገር በበቂ ያላስተዋወቀችበትና ያልሸጠበት ኦሎምፒክ ሆኗል። በቀጣይ ቀናትስ ኦሎምፒኩ ምን ይዞልን ወይም ምን ይዞብን እንደሚመጣ ማንም አያውቅም። ይህንን ለማወቅ ቀጣይ ቀናቶችን መጠበቅ ግድ ይላል። ከአዲስ አበባ እስከ ቶኪዮ በዚሁ ተጠናቀቀ። ሰላሙን ያብዛልን። ለኤስቢኤስ ሬዲዮ በፍቃዱ አባይ ከአዲስ አበባ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharic ይጎብኙ።